ሰላም እንዴት ከረማችሁ? እንዴት ናችሁ ሁላችሁም? የጌታ ልጆች እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ትናፍቁኛላችሁ። ስለዚህ ስላየኋችሁ እግዚአብሔር ደግሞ ይህንን እድል ስለሰጠን እግዚአብሔርን እጅግ አድርገን እናመሰግነዋለን። ክብር ለእግዚአብሔር ይሁን። እግዚአብሔር ጊዜ ካልሰጠ፣ እድል ካልሰጠ፣ ነገሮችን ካላመቻቸ ማገልገል ቀላል አይደለም። ስለዚህ እግዚአብሔር ይህንን እድል ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እግዚአብሔርን ቃል ከእናንተ ጋር እንድካፈል ይህ ቀን ስለተመቻቸልኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ክብር ለእግዚአብሔር ይሁን። ሁላችንም ቅድም ፓስተር አንድ ነገር ይናገር ነበር እና የሚናገረው ምንድን ነው? ስለ መጽሐፍ ቅዱስ ንባብ ይናገር ነበር። ያንን የመጽሐፍ ቅዱስ ንባብ ግማሾቻችሁ ግማሽ ደርሳችኋል ሲል ነበር። የምንሰማበት መንገድም አለን ሲል ነበር። ያንን አስተውላችኋል? እና የኔንም መልእክት የሚሰማበት መንገድ አለው መሰለኝ ጀመር አደረገውና የማቴዎስ ወንጌልን ሙሉን ግን አላነበበልንም። ስለዚህ የማቴዎስ ወንጌል ምዕራፍ 27ን እንዲሁ ለመንደርደሪያ የዛሬም ንባብ ስለሆነ እንዲሁም ደግሞ መልእክቴንም እንዲሁ ስለሚያዝልኝ ጥቂት ቃል አነባለሁኝ። ከዛ በኋላ እንጸልያለን። ማቴዎስ ምዕራፍ 28ን እናነብና በጌታ በኢየሱስ ክርስቶስ ስም ብድግ ብለን እናነባዋለን። የእግዚአብሔርን ቃል አክብሮት ሁላችንም ብድግ ብለን እናነባዋለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በሰንበትም መጨረሻ በመጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞተም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁ። ጌታ እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ፣ አከብርሃለሁ። በዚህ በተከበረ በሚያስፈራ ፑልፒት ላይ እግዚአብሔር አምላክ ሆይ እንድቆም ፈቃድ ስለሆነ እግዚአብሔር ሆይ በዚህ ቦታ በብዙ እንባ በብዙ ጸሎት እግዚአብሔር አባትና አምላክ ሆይ አንተ የምትገለገልበት አንተም ድምጽህን ከዚህ ሆነ የምታስተላልፍበት ቦታ ነው። እግዚአብሔር አባትና አምላክ ሆይ ይህንን እድል ዛሬ ለኔ ስለሰጠኝ ይህንን እድል ደግሞ በእኔ ተጠቅመህ ጌታ እግዚአብሔር ሆይ ሕዝብህን ልትናገር ወደ ይህ ጊዜ ስለተዘጋጀ እጅግ አድርጌ አመሰግንሃለሁ። አምላኬና አባቴ ሆይ እኔም ወንድሞቼም እህቶቼም ከቃልህ እግዚአብሔር ሆይ ከፍለህ እግዚአብሔር አባትና አምላክ ሆይ የሚገባንን የሚጠቅመንን የሚያንጸንን የሚገስጸንን ቃልህን ዛሬም ትሰጠን ዘንድ እኔን መሳሪያ አድርገህ ደግሞ ከናፍርቶቼን አእምሮዬን ሁለንተናዬን ተቆጣጥረህ ለክብርህ ትጠቀምብኝ ዘንድ ጸልያለሁ። እግዚአብሔር አባትና አምላክ ሆይ እንግዲህ ጊዜውን ከሰጠኸኝ ይህም ሁኔታ ስለተመቻቸ እግዚአብሔር ሆይ አንተ በነገር ሁሉ ትከብር ዘንድ ጸልያለሁ። እግዚአብሔር አባትና አምላክ ሆይ አንዲትም ነፍስ ከዚህ ቦታ ሳትማር እግዚአብሔር አባትና አምላክ ሆይ ጥማቷ ሳይረካ ጥያቄዋ ሳይመለስ እንዳይወጣ ጸልያለሁ። እግዚአብሔር ሆይ ይህ እንዳይሆን አእምሮን የሚበክል በተለያየ መንገድ ሐሳብን የሚበታትን ክፉ በጌታ በኢየሱስ ክርስቶስ ስም ስልጣን የታሰረ ይሁን። አምላካችን ሆይ አንተ ግን እግዚአብሔር አባትና አምላክ ሆይ የቃልህን ፍቺ አብራለን። እግዚአብሔር ሆይ እንግዲህ ጊዜውን ለክብር ተጠቀምበት በምትወደው ልጅ በጌታ በኢየሱስ ክርስቶስ ያው ስም ቀመጡ። ጌታ ይባርካችሁ። እግዚአብሔር አምላካችንን እጅግ አድርጌ አመሰግነዋለሁ። ክብር ለእግዚአብሔር ይሁን። በሕይወታችን ላይ ብዙ ነገሮች ያልፋሉ። አንዳንዶቹ የሚያስደስቱ የሚያስፈነጥዙ ነገሮች ናቸው። እንደውም አንዳንድ ጊዜ ሰዎችንም ሰብስበን አብረን እንፈንጥዝ አብረን ደስ ይበለን የምንልባቸው ጊዜያቶች አሉ። ሰሞኑን እኔ ቤት አዲስ ሰፈር ስለምኖር አዲስ ጎረቤቴ የሚደት ጎረቤቴዎች አማኞች ናቸውና ቤታቸውን ሰርተው ጨረሱ። እንደውም የጉራጌ ብሔረሰብ አባሎች ናቸው። ስለዚህ በጣም ቆንጆ ቤት ነው የሰሩት። በጣም ቆንጆ የሚያስደንቅ ቤት ነው የሰሩት። እና ጨረሱና ሰዎችን ሰብስበው በጣም ትልቅ ይሄ እና የዚች ቤተ ክርስቲያን ማይክሮፎን እንጃ ይሄ ስፒከሩ በጣም ትንሽ ነው። በጣም ትልቅ በሆነ ትልቅ በዓል አዘጋጁ። በጣም ትልቅ በዓል አዘጋጅተው እንግዲህ የጉራጌ ህብረተሰብ ደግሞ ጭፈራውንም ታውቃላችሁ ምኑንም ታውቃላችሁ። በቃ ድብልቅልቅ ቃለ ሰፈሩ በሙሉ በጣም ተደበላለቀ። በጣም ብዙ ሰውም ነው የጠሩት። የምስጋና ጊዜ ነው። እኛም ተጠርተን ሄደን ነበርና በዛ ፕሮግራም ላይ እንዲሁ ዝም ብዬ አሰብኩኝና አዎ እግዚአብሔር በቃ የሚመራውም ሰው እንዲህ አይነት ፕሮግራም ይመቸኛል። እኔ እግዚአብሔር የተመሰገነ ይሁን፣ በደንብ እናጨብጭብ፣ በደንብ እናመስግን፣ ጠላት ይስማ፣ በዚህ አካባቢ ያለ ጅኒ ጥንቆላ ምናምን ሁሉ ይስማ፣ ጌታ ይክበር እያለ በጣም እግዚአብሔርን ያመሰግን ነበር። በጣም ደስ ያሰኛል። እንዲህ አይነት ጊዜዎች አሉ። በጣም እግዚአብሔርን ልናመሰግን የምንሰበሰብባቸው፣ እግዚአብሔርን ከፍ ልናደርግ በመሰለን መንገድ የምናደርግባቸው፣ አንዳንዶቻችን የምስጋና ጊዜያችንን ደግሞ ለዘብ ባለ በኩልም የምናደርግ ልንኖር እንችላለን። ግን ደግሞ አንዳንድ ጊዜ በጣም የሚያስፈራ ጊዜ ውስጥ የምናልፍበት ጊዜም ደግሞ አለ። ዙሪያችንን በከበበን ነገሮች ውስጥ ወይንም ደግሞ ኤክስፔክት የምናደርገው ነገር ካለመሆኑ የተነሳ ወይም ከመዘግየቱ የተነሳ ወይም እግዚአብሔር ተናግሮን ያለው ነገር የት ጋ ነው ውጤቱ የት አለ ብለን በምንፈራበት ጊዜ ዝም ብሎ የሚያስፈራ ነገር ይኖርና እንኳን ልናመሰግን ያለንን ነገር እግዚአብሔር ያደረገልን ነገር እንኳን ለማስተዋል የሚሸፈንብን ጊዜ አለ። የዛ ጊዜ ምናልባት ለቅሶ ብቻ ሊሆን ይችላል። ሰዎች በተለያየ ነገር ውስጥ ያልፋሉ። አሁን በዛ ያንን እንትን ያመጣሁት አንድ ሰው ግን ከዛ አካባቢ መጣና በጣም ተረበሽኩኝ ብሎ ደግሞ እንደገና ሰዎቹን ሲያሳዝናቸው ተመለከትኩኝ። በጣም ተረበሽን ይሄ ሁሉ ምንድን ነው ሲል ሰማሁ። እነሱ ደነገጡ። ያ ደስታ ጊዜ ለካስ ደግሞ እንዲህ አለ ብለው የሁኔታዎችን ሲለውጥባቸው አየሁ። ወንድሞቼና እህቶቼ እናንተ ግን ኢየሱስ ክርስቶስን ስለምትፈልጉ ምን አለ መልአኩ? አትፍሩ አለ። ኢየሱስ ክርስቶስን ከፈለግን፣ ጌታ ኢየሱስ ክርስቶስን ካሰብን፣ እርሱ የሚለውን ከሰማን ከኛ ምን ይርቃል ማለት ነው? ፍርሃት ይርቃል። ብዙ ጊዜ ግን በእኛ መንገድ በእኛ ሁኔታ ብቻ የምንሄድ ስንሆን የምንበላው ያስፈራናል፣ የምንጠጣው ያስፈራናል፣ የምናወራው ሰው ያስፈራናል፣ የምንኖርበት አካባቢ ያስፈራናል፣ የምንሰራበት ቦታ ያስፈራናል። ነገ ምን ይሆን ብለን እንፈራለን፣ እንጨነቃለን። ነገር ግን ኢየሱስን ስንፈልግ እናንተ ግን ኢየሱስን ስትፈልጉ አትፍሩ የሚል የእግዚአብሔር ቃል አለ። ምክንያቱም ኢየሱስን የሚፈልግ አይፈራም። ወንድሞቼና እህቶቼ መጽሐፍ ቅዱሳችን ከዘፍጥረት ጀምራችሁ እስከ ራእይ ድረስ አንዳንዶች ሰዎች እንደሚሉት ለእያንዳንዱ ቀን አትፍሩ አለበት የሚባል መጽሐፍ ነው። ለሚያነበው ለየለቱ አትፍራ አትፍሪ የሚል ቃል ያለበት ሕያው የሆነ እግዚአብሔር ቃል ያለበት መጽሐፍ ነው። የምንደነግጠው ግን አይኖቻችንን ከመጽሐፉ አንስተን ወይንም ከኢየሱስ ክርስቶስ አንስተን እኛው በእኛው ላይ አድርገን ወይንም ደግሞ በትልልቅ ሰዎች ወይም በትልቅ ነገር በምናምንበት ነገር ላይ አድርገን ያንን ነገር ስናየው የማይሆን ሲሆን ግን ያስፈራን። ዳዊት አንድ ጊዜ አይኖችን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣል? እንደዛ ብሎ ግን አላቆመ። ረዳቴ ግን ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ እንደዚህ ዝም ብሎ ተራራዎች የሆኑ ትልልቅ የሆኑ ነገሮችን እናያለን። በዛ በኩል እርዳታ እናገኛለን፣ በዛ በኩል መፍትሄ እናገኛለን የምንልበት ወቅት ይኖራል። ነገር ግን እንሳሳታለን። ረዳታችን ያለው ከእግዚአብሔር ጋር ነው። ስለዚህ እግዚአብሔር አምላካችን ብዙ ጊዜ እኛን የሚለን ምንድን ነው? እመን እንጂ አትፍራ ነው የሚለን። ክብር ለእግዚአብሔር ይሁን። እመን እንጂ አትፍራ ነው የሚለን። ምክንያቱም እምነትን ከህይወታችን በመናጣበት ጊዜ ነው ደግሞ ፍርሃት የሚመጣው። ኢየሱስን መፈለግ የእምነት ነገር ከህይወታችን በሚጠፋበት ጊዜ ፍርሃት ይመጣል። ጠላት ደግሞ ያችን ያውቃል። ስለዚህ የእምነት አስተሳሰባችንን ወይንም እምነታችንን ከኛ ህይወት ውስጥ ለማራቅ የተለያየ መንገድ ይጠቀማል ጠላት። አንዳንዴ በእውቀትም ሊመጣ ይችላል። ሎጂክ በሆነ ነገር መጥቶ ይሄ ቢሆን ይሄ እንደዚህ ነው፣ ይሄ ቢሆን እንደዚህ ነው፣ ይሄ ውሃ ንጹህ ሆኖ ያለ በቃ የቆሸሸ ነው። ያ ቧንቧው እንኳን የሚመጣበት እኮ ስንት ጀርም አለው፣ ተለክቶ እኮ ታየ፣ ስንት ማይክሮብ አለ፣ ምን ብሎ ሊያስፈራራንም ይችላል። ከዛ ገንዘብ እስካለ ድረስ ወደ ታሸገ ውሃ መሄድ እንጀምራለን አይደለም? ምክንያቱም ያ ፍርሃት ስለጨመረብን ማለት ነው። እውነትም እንኳን የሆነ ነገር እንኳን ቢሆን ብቻ የሆነ ነገር ቃል በእውቀት ነገር ሊመጣብን ይችላል። አንዳንድ ጊዜ ደግሞ ባልሆነም ነገር ራሱ በፈጠራቸው መንገድ አድርጎ ብቻ ጭንቅላታችን ውስጥ ያንን ኢንፎርሜሽን ሊያስቀምጥ ይችላል። የእግዚአብሔር ቃል ስለ እምነት ሲናገር እምነት ከየት ነው ይላል? ከመስማት ነው ይላል። መስማትም ከየት ነው ይላል? ከእግዚአብሔር ቃል ነው ይላል። የእምነት አንጻራዊ ተቃራኒው ምንድን ነው ማለት ነው? ፍርሃት ነው አይደለም ብለን ምናስብ። ያንንም ፍርሃትም ደግሞ ከየት ነው የምንሰማው? ከማን ነው? ከሰይጣን ነው የምንሰማው። ስለ ፍርሃትም የሚነግረን የሚያስፈራራንም ሰይጣን ነው። አንዳንድ ጊዜ እሱም ይነግረናል። የሚነግርበት መንገዶች አሉ። ያም በጭንቅላታችን ከሆነ በኋላ በቃ ስለ ራሳችን ስናስብ ውድቅድቅ ያለን ሆነን እናገኘዋለን። ስለ ነገ ስናስብ ተስፋ የሌለው ሆኖ እናገኘዋል። አብርሃም አንድ ጊዜ የኮልዶ ጎሞርን ነገስታትን አሸንፎ ይላል ምዕራፍ 14 አካባቢ ምዕራፍ 15 አካባቢ ላይ ዘፍጥረት ምዕራፍ 15 አካባቢ ላይ አንድ ታሪክ እናገኛለን። ነገስታትን አሸንፎ ምን ብሎ አስራት ሰጥቶ ይመጣል። ትልቅ እኮ ነገር ነው የሆነለት። ነገር ግን መጨረሻ ላይ ምን ሆኖ እናገኘዋለን? ፈርቶ ደግሞ ማን ይወርሰኛል ምንድን ነው ኑሮ ህይወቴ ብሎ እናገኘዋለን። ዘፍጥረትን ሰሞኑን አንብበነዋል። ጃንዋሪ ላይ የሚገርም ታሪክ ነው። ምን ይላል? ምዕራፍ 14 ቁጥር 16 አካባቢ ላይ 17 አካባቢ ከጎልዶሞርንም ከእርሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነ ሸለቆ ሊቀበለው ወጣ ይላል። ይሄ ሁሉ ከሆነ በኋላ ምዕራፍ 15 ላይ ግን ምን ይላል? ከዚህ ነገር በኋላም ይላል ከዚህ ነገር በኋላ ይህ ነገር ከሆነ በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣና እንዲህ ሲል አብርሃም ሆይ ምን አትበል ይላል? አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው አለው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የሴሲቱም የቤቱም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃም ድል አድርጎ የመጣበት ጊዜ ነው። ይህ ጊዜ ምን ጊዜ መሆን ነበረበት? የደስታ ጊዜ ነበር፣ የፈንታዚያ ጊዜ ነበር የሚሆነበት። ነገር ግን እርሱ ፈርቷል። የሚያስፈራው እኔ እድሜ አልቆ ሊሄድ ነው፣ የሚወርሰኝም ይሄ ደማስቆ ሰው ኤሊዝር ነው። በቃ የኔ ነገር አለቀ። እንዲህ ነው የኔ ህይወት ፍጻሜው ይሄ ነው። አንዳንድ ጊዜ እኛ የምንስላቸው ስዕሎች አሉ። እድሜ ሄደ፣ ኑሮዬ ይሄውና እንደዚህ ነው፣ ምናልባት ከዚህ በኋላ ይሄ ይሆናል። እውነት ነው ይመስላል፣ አይደለም እንዴ? ልጅ ከሌለ የሚወርሰው ያው ኤሌዘር ነው። ሌላ የት ይመጣል? እስማኤልም የለ። ይሄ እኮ እውነት ነው፣ ሐሰት ነገር አይደለም። ልክ እንዲህ እውነት የመሰለ ነገር የእግዚአብሔርን ልዑላዊነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ታላቅነት የሚያስረሳ ነገር በአእምሯችን ውስጥ ይመጣል። ዛሬ ወንድሞችና እህቶቼ እግዚአብሔር ልዑላዊነቱን፣ ኃያልነቱን፣ ኤልሻዳይነቱን የሚያስረሳ ነገር በሕይወታችሁ እያለፈ ነው ያለው? እኔ በቃ የማልጠቅም ሰው ነኝ፣ በቃ የኔ ነገር ይሄው ነው፣ እነ ከሌማ ይሄንን ሆነው አለፉ፣ እኔ ግን እንዲህ ነኝ እያልን የምንቆጭ እንኖር ይሆን? ዛሬ ለእናንተ መልእክት አለኝ። እግዚአብሔር አትፍሩ ይላል። እኔ ኤልሻዳይ ነኝ ይላል። ነገር ግን ምናልባት እግዚአብሔር ያንን ነገር ለማስረዳት ብዙ ዋጋ ሊከፍል ይችል ይሆናል። እኔ የገባኝ ነገር አሁን የተረዳሁት ነገር ይሄ ነው። አብርሃም ልክ በዛ ሕይወት ውስጥ በሚያልፍበት ጊዜ እግዚአብሔር እንደገና ወደ ትምህርት ቤት ሊያስገባው ፈለገ። ምናልባት ከዋክብትን እያሳይ፣ ምናልባት የምድርን አሸዋ እያሳይ፣ እኔንና እናንተንስ ምን አይነት ትምህርት ቤት ውስጥ እንዲያስገባን ነው ዛሬ የምንፈልገው? ነገር ግን የእምነትን ነገር በአእምሯችን ያንን የእግዚአብሔርን ቃል የተናገረንን የእግዚአብሔር ያሰማንን ቃል ካመንን ግን እግዚአብሔር ፍርሃትን ከውስጣችን ያወጣዋል። ለዚህ ነው እመን እንጂ አትፍራ የሚለን። ወንድሞችና እህቶቼ ዛሬ ጠላት ስማችንን ቢያጎድፈው፣ ዋጋችንን ቢያወርደው፣ እኛ ግን ለእግዚአብሔር ክቡር ነን። አንድያ ልጁን እንኳን በመስቀል ላይ እንዲሞት አድርጎ የሰጠን ለእኛ ነው። አትፍሩ የምንባለው እኛ ነን። ምክንያቱም እርሱን የምንፈልግ እርሱ ለእኛ የሞተልን ስለሆንን ምንም ነገር ሊያስፈራን አይገባም። ክብር ለእግዚአብሔር ይሁን። ማርያም አንድ ጊዜ በሕይወቷ ውስጥ እንግዲህ በእጮኝነት በነበረችበት ጊዜ ያ መልአክ መጥቶ ወንድ ልጅን ትወልጃለሽ፣ ስሙ አማኑኤል ይባላል እያለ ሲነግራት ለእርሷ ሊገባት አልቻለም። ልትረዳው አልቻለችም። በምንም ሚዛን ያ ነገር እውነት መሆኑን ልታውቀው አልቻለችም። እንዴት ይሆናል ነው ያለችው። እኔ እኮ ወንድ አላውቅም፣ እንዴት ይሆናል ነው ያለችው። ዛሬ ወንድሞቼና እህቶቼ እኛ አናውቅም እንዴት ይሆናል እንላለን። በእኛ ሎጂክ፣ በእኛ ሂሳብ፣ በእኛ ቅምር መሰረት ካልኩሌት የምናደርጋቸው ነገሮች አሉ። እነኛ ካልሆኑ ያስፈራናል። ነገር ግን እግዚአብሔር በቃሉ ላይ ሲናገር ስለ ወንድ እርግጥ ነው የወንድ ዘር ያስፈልጋል ልጅ ለመውለድ። ያ ምክንያት ነው። እግዚአብሔር ግን ምን አለው? የልዑል ኃይል አለው። ያ የልዑል ኃይል፣ ያ የእግዚአብሔር ኃይል፣ ያ የእግዚአብሔር ታላቅነት በውስጧ በማኅፀኗ በሚያልፍበት ጊዜ ነገሮች ይለወጣሉ። እኛ የማናውቀው ታላቅ የሆነ የእግዚአብሔር ኃይል በሕይወታችን ውስጥ እንዲያልፍ ከፈቀድንለት፣ ያንን ካመንን እግዚአብሔር እኔና እናንተ ፈርተን አንድም ቀን አንዲትም ደቂቃ እንድንኖር ፈቃዱ አይደለም። እውነት ነው፣ እግዚአብሔርን መፍራት የጥበብ መጀመሪያ ነው። ክቡር የሆነ መፍራት አለ። እኔ ግን አሁን እየተናገርኩ ያለሁት የፍርሃት መንፈስ ስለሚባለው ያኛውን ጽንፍ ነው እየተናገርኩ ያለሁት። ያ የፍርሃትን መንፈስ ከኛ እንዲያርቅልን እግዚአብሔር ያስፈልጋል። ክብር ለእግዚአብሔር ይሁን።
ያ የፍርሃት መንፈስ ግን በቃ በሚናገርበት መንገድ አለ። እኛን የሚያንበረክክበት መንገድ አለ። ያ እንዲሆን እግዚአብሔር አይፈልግም። ክብር ለእግዚአብሔር ይሁን። ስለዚህ ነው እግዚአብሔር በተለያየ መንገድ ለኛ ሁሉ ጊዜ የሚናገረው። ምን ጋሻ ምንድነው? ምን ያደርጋል? እኔ ጋሻ ነኝ ያለው አይደለም ለአብርሃም? አትፍራ ሲለው እኔ ጋሻ ነኝ ያለው። ጋሻ ምንድነው ያለው? ስለ ጋሻ ታውቃለህ? እናውቃለን አይደል? ምናልባት በአገራችን ይሄ ክብ ጋሻ ነው። ምናልባት የሮማውያን ደግሞ ጋሻ ረዘም ያለ ይመስለኛል። ያ ጋሻ ምንድነው የሚሰራው? የተወረወረን ነገር በሙሉ ምን ያደርጋል? ይመክታል። ጦር ቢወረወር እዛው ላይ መቶት ይወድቃል ማለት ነው። ወደ እናንተ ምንም አይደርስም ነው የሚለው እግዚአብሔር አምላካችን። እኔ ምን ነኝ አለ? እኔ ጋሻ ነኝ። እኔን አልፎ አንተን የሚነካ የለም፣ አትፍራ ነው። ክብር ለእግዚአብሔር ነው። መጀመሪያ እኔን ነው የሚነካው። ይሄ እያለ ድንጋይ ቢወረወር እግሬ ጋ ምንም ላይ ሊመታኝ አይችልም። አሁን ድንጋይ ቢወረወር እዚህ ላይ ነው የሚያርፍ። እንደዚህ ነው ጋሻ የሚያገለግል። እኔ ጋሻህ ነኝ። ክብር ለእግዚአብሔር ይሁን። እኔ ጋሻሽ ነኝ፣ እኔ ጋሻህ ነኝ ነው የሚለው። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ያንን ነው የሚለው። አትፍሩ ነው የሚለው። እኔን አልፎ እናንተን የሚነካ የለም ነው የሚለው። ወንድሞቼና እህቶቼ ይህን አይነት ጋሻ እግዚአብሔር አለን ለኔና ለእናንተ። ክብር ለእግዚአብሔር ይሁን። መዝሙር 91 ላይ የእግዚአብሔር ቃል በልዑል መጠጊያ የሚኖር ምንድን ነው ይለናል? እግዚአብሔር የተመሰገነ ይሁን። እስቲ እናንብበው። እንደዛ አይነት አምላክ ነው አምላካችን። እቺን መነጽር አላደርግ ብዬ በቃ እቺ መጽሐፍ ፊደሏ እያነሰብኝ እየመጣ ነው። እና በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬም መሸሸጊያዬም ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል፣ ከሌሊት ግርማ፣ በቀን ከሚበርም ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን ምን አትልም፣ አትፈራም። በአጠገብ ሺህ በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም እያለ ይቀጥል። ክብር ለእግዚአብሔር ይሁን። አምላካችን ምናችን ነው? ጋሻችን ነው። ወደ እኛ የሚጠጋ ምንም ነገር የለም። ለምንድን ነው የምንፈራው? አብርሃም ሆይ እኔ ምን ነኝ አለው? ጋሻህ ነኝ። ክብር ለእግዚአብሔር ይሁን። ከዛ አስቀጥሎ ደግሞ ምን አለው? እዛው ምዕራፍ 15 ላይ በነገራችን ላይ አብርሃም ታላቅ የእምነት ሰው ነው አይደለም እንዴ? ከሚባሉት አንዱ ነው። ነገር ግን መጽሐፍ ቅዱሳቸውን ስታነቡ ሐዋርያት ሥራ ምዕራፍ 7 ላይ የሚናገረው ነገር አለ። በጣም ገረመኝ። ምክንያቱም በዚህ በሐዋርያት ምዕራፍ 7 ላይ እንመለስበታለን ወደዛ ሳነብ ምን የሚል ቃል አለ? የሐዋርያት ምዕራፍ 7 ላይ እንደዚህ የሚል ቃል አለ። ሊቀ ካህናቱም ይህን ነገር እንዲህ ነውን አለ። እርሱም እንዲህ አለ፣ ወንድሞች ሆይ ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና ምን ይላል? በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና፣ ከአገርና ከዘመዶች ወጥተህ ወደማሳይህ ወደ ማንኛውም ምድር ና
አለው ይላል።
በካራን ገና ሳይቀመጥ ይላል። ምዕራፍ 12 ላይ የእግዚአብሔርን ጥሪ ስናነብ ለአብርሃም የመጣውን ጥሪስ በመናነብበት ጊዜ ሁለተኛ ነው ማለት ነው። ስለ አንደኛው አልተጻፈልንም ማለት ነው። እንግዲህ መጽሐፍ ቅዱስ ተማሪዎች ይሄንን ያብራሩልን። ምዕራፍ 12 ላይ ምን ይላል? ጥሪው የመጀመሪያው ላይ ሲመጣለት ለአብርሃም እንደነው የሚለው እንደዚህ ይላል። እግዚአብሔርም አብርሃምን አለው፣ ከአገር ከዘመዶች ከአባቱም ቤት ተለይተ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ ባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህንም ሕዝብ ሁሉ እባርካለሁ፣ የሚረግሙህንም ረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባርካሉ። አብርሃምም እግዚአብሔር እንደተናገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር።
እዛ ላይ ሐዋርያት ምዕራፍ 7 ላይ ምን ይላል? ገና በካራን ሳይቀመጥ ይላል። ሌላ ጥሪም ይሄ ጥሪ ሁለተኛ ጊዜ ነው ብዬ መገመት ይችላል። ከዛ በፊት ሌላ ጥሪም አድርጎለታል። ምናልባት ስለ ካራን ማንበብ ሞክሬያለሁ፣ ማየት ሞክሬያለሁ፣ ካርታ መመልከት ሞክሬያለሁ። ካራን ከዛ ከሜሶፖታሚያ ርቀቷ በጣም ሩቅም አይደለችም፣ በጣም ቅርብ ናት። ምናልባት ወደ 110 ኪሎ ሜትር ያክል ነው ርቀቱ። አብርሃም ወጥቷል ከዛ ከነበረበት ቦታ። ግን ምን ቦታ ላይ ነው ያለው? መመለስ የሚችልበት ቦታ ላይ ነው ያለው። ድንገት ባይስማማ መመለስ የሚችልበት ቦታ ላይ ነው ያለው። ካራን ከአዲስ አበባ እንዴት ነው? ትንሽ ደብረ ዘይትን አለፉ ነው፣ ናዝሬት ይሁን ወይንም እንደዛ 110 ኪሎ ሜትር በጣም ቅርብ ቦታ ላይ ነው ያለው። ከዘመዶቹም ወጥቶ እንዲሄድ ነው የተባለው። ምናልባት ችግር ቢኖር ወሬም እንኳን የሚናገር ሰው ያስፈልጋል ብሎ ሎጥንም ይዞታል አይደል? ሄዷል፣ ወጥቷል። ግን ቅርብ ቦታ ነበር። ሁለተኛ ጊዜ ግን የእግዚአብሔር ቃል እንደገና መጣና ውጣል። የዛ ጊዜ ብዙ መራመድ ነበረበት፣ ብዙ መሄድ ነበረበት። ዛሬ እግዚአብሔር የተናገረን ነገር እያደረግን ነው ያለ ነው ወይስ ስላላደረግን ነው ፍርሃት ውስጥ ያለ ነው? ወይንስ በእግዚአብሔር ኃይል ሙሉ ለሙሉ ሳላመን ነው ወይ? ይህንን ራሳችን እንጠይቅ ወዳለን። እግዚአብሔር የሚለው እኔ ጋሻችሁ ነኝ፣ አትፍሩ፣ እንደተናገርኳችሁ ኑሩ ነው የሚለን። ክብር ለእግዚአብሔር። የተናገረን ምንድን ነው? ቃል የገባልን ምንድን ነው? ጠላት ግን ሁል ጊዜ ሌላ ነገር ነው የሚያደርገን። በዚሁ ምዕራፍ 15 ላይ ምን ይለዋል እግዚአብሔር አብርሃምን? አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋም እጅግ ታላቅ ነው። ምን አትበል? አትፍራ። እኔ ለአንተ የእግዚአብሔርን ማንነት መጀመሪያ ገለጸለት። እኔ ምንድን ነኝ አለው? ጋሻህን። አትፍራ ምልህ እኔ ጋሻህን፣ እኔን አልፎ የሚነካ ነገር የለም። ስለ እርሱም ደግሞ ተናገረው። ምን ብሎ? ዋጋ እጅግ ክብር ለእግዚአብሔር ይሁን። እኔ ለእኔና ለእናንተ እግዚአብሔር የሚለው ዋጋችሁ እጅግ ታላቅ ነው ነው የሚለው። ክብር ለእግዚአብሔር ይሁን። ጠላት ግን እያቆሸሸ ነው ታች የሚያደርገን። አንተ እኮ አትረባም፣ አንቺ እኮ አትረቢም፣ አንተ እኮ ህይወት እንዲሁ በከንቱ አለፈ፣ አንቺ እኮ ህይወትሽ በከንቱ አለፈ፣ አገልግሎት ምን ሁሉ ምንም ጥቅም የለውም ብሎ እታች ነው የሚያወርደን። ኑሮህም ህይወትህም ሁሉ እኮ ዋጋ የለውም ነው የሚለው። በቃ ይሄን ነው የሚያስፈራራበት መንገዱ፣ ይሄ ነው። ዋጋ እጅግ ትልቅ ነው ይላል። ክብር ለእግዚአብሔር ይሁን። ፊንላንድ ስለምንኖር በዚህ በሄልሲንኪ አካባቢ ስቶክማን ገባ ስንል አንዳንድ ዋጋዎች የሚያስገርሙ ናቸው አይደለም? ያስደነግጣሉ፣ ያስደነግጣሉ። በጣም ያስደነግጣሉ። እንዴት ነው ሰው ምን ይገዛል? ደግሞ ላስቲኩንም ይዞ ሴት ታዩታላችሁ። እኛም እንኳን አንዳንዴ ነሸጠን ቀን እንገዛልናል። 70% ሲቀንስ ወይ ክብር ለእግዚአብሔር ይሁን። አው አንዳንድ ዋጋ ከፍ ያለ ይሆናል። ምንድነው ስትሏቸው የለም የተሰራበት ማቴሪያል የሰሩት ሰዎች ስማቸው ሌብል የተደረገበት ስም ያ ሁሉ ዋጋ ነው አይደለም? ዋጋ እቃመቸም ዋጋ አውጡልኝ ዋጋ ይሄ ነው ማለት አይችልም እሱ አይደለም? ስለማይችል ነው ዋጋ የሚያወጣለት አይደለም? ምክንያቱም የሰራው ሰው ነው የሚያውቀው። የሰራው ሰው ያውቀዋል፣ የጠፋበትን ጊዜ ያውቀዋል። ኤጅ ስሪ ከሆነ እዚህ ሀገር ምንድነው ካሌባላ የሚባሉ ብረታ ብረት ቆርቆሮ ነው የሚመስሉኝ እኔ አንዳንዶቹ አይደል? ግን ዲዛይን ሲደረጉ በጣም ብዙ ጊዜ ስለጠፋባቸው ዋጋቸው ብዙ ነው። በጣም ዋጋቸው ብዙ ነው። አንዳንድ ዲዛይነሮች አሉ አይደለም የሚሰሯቸው ነገሮች ዋጋቸው ብዙ ነው የሚሆነው። ምክንያቱም የጠፋባቸው ጊዜ የተሰሩበት ማቴሪያል በደንብ ያውቁታል። ስለዚህ ነው ዋጋ የሚለጠፍባቸው። እኛን እግዚአብሔር ሲፈጥረን ለኔና ለናንተ ያጠፋውን የሆነውን ነገር ስለሚያውቅ ነው ዋጋ እጅግ ታላቅ ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ ጠላት ዛሬ አንቺ ዋጋ የለሽም አንተ ዋጋ የለህም ቢለን ዋጋዬ ትልቅ ነው እንበለው። ክብር ለእግዚአብሔር ይሁን። የክርስቶስ ኢየሱስ ደም የፈሰሰልኝ ነኝ እንበለው። በደሙ የተዋጀሁ ነኝ እንበለው። ክብር ለእግዚአብሔር ይሁን። ስለዚህ የመጣ ሁሉ ሊያነሳኝ አይችልም። ዋጋዬ እጅግ ትልቅ ነው። ሲያምረን ይቀራል እንጂ የስንት ሺህ ዩሮ ነገር ሄደን አንገዛትም አይደለም እንዴ? ዝም ብለን ዋጋው ትልቅ ከሆነ ዋጋችን እኛም በእግዚአብሔር ዘንድ ትልቅ ነው። ክብር ለእግዚአብሔር ይሁን። ማንም ጠላት ሊጠቀምብን አይችልም። ማንም የኛን ነገር ሊደርስበትም አይችልም። ክብር ለእግዚአብሔር ይሁን። እኛ ክርስቶስ ኢየሱስ የሞተልን ስለዚህ መፍራት የለብንም። እንንገረው፣ ዋጋዬ ትልቅ ነው እንበለው። ክብር ለእግዚአብሔር ይሁን። ስለ ዋጋ ከተነጋገርን ያው ቅድምም ጠቀስ አድርጌዋለሁ። ወደ በጋ ላይ 70% ምንድነው ታላቅ ቅናሽ እየተባለ ከ30 ከ50 እስከ 70 ድረስ ይሄዳል። ከዛም በላይ ሊሆን ይችላል አላውቅም። እኔ ግን 70 ላይ 50 ላይ ካልገዛችሁ ያው ቃው በሙሉ ሳይዙ እየሰፋ ምናምን ነው የሚመጣው። ከዛው ችግር ነው የሚሆነው አይደል? ግን ይሄዳሉ ወደ እስከ መጨረሻ ድረስ ይሄዳሉ 70 ድረስ። እግዚአብሔር ግን እንደዛ አይደለም። እኔ የናንተ ግን ዋጋ ሁሉ ጊዜ ከፍ ያለ ነው። ክብር ለእግዚአብሔር ይሁን። የሚወርድ አይደለም። ኢንፍሌሽን መጥቶ ዲፍሌሽን መጥቶ ወይንም ደግሞ ታላቅ ቅናሽ መጥቶ የሚወርድ አይደለም። የኛ ዋጋ ሁሉ ጊዜ ትልቅ ነው። በመዝሙር 49 ላይ እግዚአብሔር ቃል እሱን ተናግሬ ጨርሳለሁ። መዝሙር 49 ላይ እንደዚህ ይላል። መዝሙር 49 ከቁጥር 8 ጀምሮ እንደዚህ ይላል። ለዘላለም እንዲኖር ጥፋትንም እንዳያይ የነፍሳቸው ለውጥ ምን ብሏል ይላል? ከብሯልና ምን ይላል? ለዘላለም እንዲኖር ጥፋትንም እንዳያይ የነፍሳቸው ለውጥ ምን ብሏል ይላል? ከብሯል። ክብር ለእግዚአብሔር ይሁን። የኔና የናንተ ክብር፣ የኔና የናንተ በጌታ በኢየሱስ ክርስቶስ ደም መዳን፣ መክበር፣ መጠበቅ ለዘላለም የሚጸና ነው። ክብር ለእግዚአብሔር ይሁን። ዘመናት የሚሽረው አይደለም። ስለዚህ ወንድሞቼና እህቶቼ እናንተ ምን አንበል? አንፍራ፣ አንፍራ። እኔ ከአንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዛሃለሁ ነው የሚለው እግዚአብሔር ዛሬ ቃሉ። ክብር ለእግዚአብሔር ይሁን። ሁላችንም እንጸልያለን። እኔ ከአንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። ክብር ለእግዚአብሔር ይሁን። ፓስተር ወደዚህ መጥቶ ጸልይልናል።
ሁላችንም በአንድ ላይ እንቆማለን። የእግዚአብሔር ቃል ዛሬም ሕያው ነው። የእግዚአብሔር ቃል ያጽናናል። የእግዚአብሔር ቃል ይመክራል፣ ያበረታታል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይህ የእግዚአብሔር ቃል ታላቅ እንደሆነ እናውጃለን። ያምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም። ዘላለም ይኖራል እያበራ ከሚያምኑት ጋር የእግዚአብሔር ቃል አያረጅም፣ የኢየሱስ ቃል አያረጅም። ዘላለም ይኖራል እያበራ ከሚያምኑት ጋር የእግዚአብሔር ቃል አያ አሜን። የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያ ከሚያምኑት ጋር ዘላለም ይኖራል እያበራ ከሚያምኑት ጋር ዘላለም ይኖራል እያበራ ከሚያምኑት ለመጨረሻ ዘላለም ይኖራል እያበራ ከሚያምኑት ጋር።
ሁላችንም በአንድ ላይ ባርኮትን እንቀበላለን። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስም ኅብረት ከዛሬ ጀምሮ ጌታ እስኪመጣ ድረስ ከሁላችን ጋር ይሁን። አሜን።